ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 7 2014 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዛሬ ፈረሙ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዚዳንት ባይደን ይድረስ ባሉት ግልጽ ደብዳቤ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭታችንን ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ነው ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስታትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚደንቱ አስታውቀዋል። በሌላ በኩል ፕሬዚደንት ባይደን ትዕዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ምላሽ ሰጥተዋል። ይድረስ ለፕሬዚደንት ባይደን ባሉት ባለሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ከኤርትራ መንግስትና ከህወሓት እስካሁን የተሰማ ምላሽ የለም። ዝርዝር ዘገባው በአብይ ርዕስ ይቀርባል። ናይጄሪያ ውስጥ ባለፈው ረቡዕ 18 የናይጄሪያ የጸጥታ ሰራተኞችን ለተገደሉበት ጥቃት በምዕራብ አፍሪካ ግዛት እስላማዊ መንግስት ተዋጊዎች ወይም በምህጻረ ቃል ኢስዋፕ የተባለ ቡድን ኃላፊነቱን ወሰደ። በጊኒና ማሊ ጁንታዎች ላይ ማዕቀብ ተጣለ። የምዕራብ አፍሪካ አገሮች የጋራ ፖለቲካና ኢኮኖሚ ህብረት ናይጄሪያ ሌጎስ ውስጥ ለሁለተኛ ጊዜ ባደረገው አስቸኳይ ስብሰባ የጊኒና ማሊ ወታደራዊ ጁንታዎች ላይ የጉዞ ማዕቀብ ሲጥል የፋይናንስ ሀብቶቻቸውም እንዳይንቀሳቀሱ አግዷል። ሁለቱም አገሮች የመፈንቅለ መንግስት የተካሄደባቸው ሲሆን ወደ ተረጋጋ ህገ መንግስታዊ ዲሞክራሲያዊ ስርዓት የሚያደርጉት ሽግግር እየዘገየ ነው የሚል ትችት እየቀረበባቸው መሆኑም ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የስድስት አገር መሪዎችና ሶስት የተለያዩ ድርጅት መሪዎችን ሰብስበው አየር ንብረት ለውጥን አስመልክቶ ሊወሰድ ይገባል ባሉት እርምጃ ላይ ውይይት አካሂደዋል። ፕሬዚደንቱ የአየር ንብረት ለውጡ የሚሻው ጠንካራና አስቸኳይ እርምጃ ብቻ ሳይሆን ለዓለም ኢኮኖሚም ጥሩ ነው ብለዋል። ስድስቱ መሪዎች የተሰባሰቡት ከስድስት ሳምንታት በኋላ ከሚደረገው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ አስቀድሞ ነው። ጉባኤው የአየር ንብረት ለውጥ ለወደፊቱ መደረግ ያለበት አቅጣጫን ያስቀምጣል ተብሎ ተጠብቋል። ባይደን የአየር ንብረት ለውጥን አስመልክቶ ቅድሚያ ከሰጧቸው ነገሮች መካከል ዩናይትድ ስቴትስን ወደ ዓለም አቀፉ የፓሪስ ክለብ መመለሳቸው መሆኑ ተነግሯል። በዛሬው ስብሰባ በአየር ንብረት ለውጡ ላይ ትልቅ ተጽዕኖ ይኖራታል የተባለችው ቻይናም አለመካፈሏ ተጠቅሷል። ዩናይትድ ስቴትስና ዩክሬን በምዕራባዊ የዩክሬን ግዛት ውስጥ በሚቀጥለው ሳምንት የጋራ የጦር ልምምድ እንደሚያደርጉ የዩክሬን ኤታ ማዦር ሹም ትናንት በሰጡት መግለጫ አስታወቁ። መግለጫው የወጣው ቤላሩስና ሩሲያ ያደረጓቸው መጠነ ሰፊ ልምምድ ማድረጋቸውን ተከትሎ በአካባቢው አገሮች ስጋት መፈጠሩ ከተነገረ በኋላ ነው። የሩሲያና የቤላሩስ የጦር ልምምድ የሚካሄደው በአውሮፓ ህብረት አገሮች ድንበር አቅራቢያ በመሆኑ ዩክሬንና አንዳንድ የኔቶ አባል አገሮች ዘንድ ስጋት መፍጠሩ ተመልክቷል። ጦር ልምምዱ ላይ ዩናይትድ ስቴትስ፣ ዩክሬንና ኔቶን ጨምሮ ከ15 አገሮች የተውጣጡ 6000 ወታደሮች ይሳተፋሉ ተብሏል። የዩናይትድ ስቴትስ የወረዳ ወይም ዲስትሪክት ዳኛ የዩናይትድ ስቴትስና ሜክሲኮ ድንበርን አሳብረው ሲገቡ የተያዙ ስደተኛ ቤተሰቦችን ወደ አገራቸው እንዲባረሩ የሚያዘውን የቀድሞውን ፕሬዝደንት ዶናልድ ትራምፕ አስተዳደር ትዕዛዝ ውድቅ አደረጉ። በትናንትናው ዕለት ውሳኔውን የሰጡት ዳኛ ኢሜት ሱሊቫን የትራምፕ አስተዳደርን ትዕዛዝ የሚሽረው ውሳኔ በ14 ቀናት ውስጥ ተግባራዊ ይደረጋል ብለዋል። ፕሬዚደንት ባይደን ከአንዳንዶቹ የስደተኞች መብት ተሟጋቾች፣ ከጤና ባለሙያዎችና ከዲሞክራት ባልደረቦቻቸው በመቶ ሺዎች ለሚቆጠሩ ስደተኞች የፖለቲካ ጥገኝነት የሚከለክለውና ታይትል 42 በመባል የሚታወቀውን የቀድሞ አስተዳደር ትዕዛዝ እንዲያስቀሩ ከፍተኛ ጫና እየተደረገባቸው መሆኑም ተመልክቷል። ታሊባን በአፍጋኒስታን በእስላማዊ ወይም የሸሪያ ህግ ላይ ተመስርቶ የሚቋቋም መንግስት ለመመስረት ምርጫ የማካሄድን አማራጭ ዝግ እንደማያደርገው የታሊባን ቃል አቀባይ ለቪኦኤ ተናገሩ። በሁለቱ አስርት ዓመታት ውጊያ ታሊባን ዲሞክራሲያዊ ምርጫዎችን እስላማዊ አይደሉም በሚል የምርጫ ዘመቻዎችና የምርጫ ሰራተኞችን ሲያጠቃ የነበረ ቢሆንም አሁን ግን ያንን አማራጭ ዝግ እንደማያደርገው አስታውቋል። የታሊባን ቃል አቀባይ ሶሃሊ ሻሂን ምርጫ መደረግ አለመደረጉ የሚወሰነው ግን በወደፊቱ ህገ መንግስት መሆኑን ተናግረዋል። የጊዜያዊ መንግስቱ የውጭ ጉዳይ ሚኒስትር አሚር ካህን ሙጠቂ ባለፈው ማክሰኞ ካቡል ውስጥ ምርጫውን አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ የውጭ መንግስታት በአፍጋኒስታን የውስጥ ጉዳይ ጣልቃ ባይገቡ መልካም ነው ብለዋል። በመጨረሻም ወደ ኮቪድ-19 ዜናዎች እናልፋለን። የፈረንሳይ መንግስት ከመስከረም 7 2014 ጀምሮ ያስቀመጠውን ቀነ ገደብ ባለማክበር የኮቪድ-19 ክትባትን ያልወሰዱ 3000 የሚደርሱ የጤና ዘርፍ ሰራተኞችን ማገዱን አስታወቀ። የፈረንሳይ ጤና ሚኒስትር ኦሊቨር ቬራን ትላንት በሰጡት መግለጫ በአገሪቱ 2.7 ሚሊዮን ከሚደርሱ የጤና ሰራተኞች ውስጥ በርከት ያሉ የጤና ሰራተኞች የኮሮና ቫይረስ ክትባቱን ከመውሰድ ስራ መልቀቁን የመረጡ መሆኑን ተናግረዋል። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን የመስከረም 7ቱን የክትባት ግዴታ ቀነ ገደብ ባወጡበት ወቅት በ10 ሺዎች የሚቆጠሩ የጤና ሰራተኞች ቢያንስ የመጀመሪያውን ዙር ክትባት እንኳ ያልወሰዱ መሆናቸው ተመልክቷል። የጆን ሆፕኪንስ የኮሮና ቫይረስ የምርምር ማዕከል ዛሬ ጧት ያወጣው መረጃ እንደሚያመለክተው ፈረንሳይ ለኮቪድ-19 የተጋለጡ ከ7 ሚሊዮን በላይ ዜጎች ያሏት ሲሆን 116 ሺህ በላይ ሰዎች ደግሞ በወረርሽኙ ሞተዋል። በዩናይትድ ስቴትስ አይዳሆ ክፍለ ግዛት የሚገኙ ሆስፒታሎች በኮቪድ-19 ህሙማን እየሞሉ በመምጣታቸው የክፍለ ግዛቱ የጤናና እንክብካቤ መምሪያ ህሙማንን በየቦታው መደልደል መጀመሩን ዛሬ ሐሙስ በሰጠው መግለጫ አስታውቋል። የጤና መምሪያ ኃላፊ ዴቭ ጄፕሰን ህሙማንን በየህክምና መስጫዎቹ መደልደሉ የሚቆመው ብዙ ሰዎች እንዲከተቡ በማድረግ ብቻ ነው ብለዋል። ዓለም አቀፉ የገንዘብ ፈንድ IMF፣ የዓለም ባንክና የዓለም ጤና ድርጅት ዝቅተኛና መካከለኛ ገቢ ላላቸው አገሮች የኮቪድ-19 ክትባት አቅርቦትን በቅንጅት ማሳደግ በሚቻልበት መንገድ ከዋነኞቹ ክትባት አምራች ኩባንያዎች ጋር ተወያይተዋል። የውይይቱም ግብ በየአገሩ የሚገኙ 40 ከመቶ የሚሆኑ ሰዎችን እንደ አውሮፓ አቆጣጠር በ2022 አጋማሽ ደግሞ ቢያንስ ማስከተብ መሆኑን ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 7 2014 ዓ.ም ስርጭታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዚዳንት ዛሬ ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዝዳንቱ አስታውቀዋል። በሌላ በኩል ፕሬዝዳንት ባይደን ትዕዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዝዳንት ባይደን ይድረስ ባሉት ባለ 3 ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ከኤርትራ መንግስትና ከህወሓት እስካሁን የተሰማ ምላሽ የለም። እየተከታተልንን እንዳገኘን ይዘን እንመለሳለን። ዝርዝር ዘገባውን ቆንጅታዬ ታቀርባለች።
አስተዳደራቸው በግጭቱ የሚሳተፉ ወገኖች በድርድር ተኩስ አቁም ስምምነት ላይ እንዲደርሱ፣ በንጹሃን ሲቪሎች ላይ የሚደርሱ በደሎች እንዲቆሙ፣ ችግር ላይ ላሉ ሰዎች ሰብአዊ እርዳታ ተደራሽነት እንዲረጋገጥ ግፊት ማድረጉን እንደሚቀጥል የገለጹት ፕሬዚደንት ባይደን በዛሬው ዕለት የፈረምኩት አስፈጻሚ ትዕዛዝ ኢትዮጵያ ውስጥ የሚካሄደው ግጭት እንዲራዘም፣ ሰብአዊ ረድኤት እንዳይደርስ ወይም የተኩስ አቁም ስምምነት ላይ እንዳይደረስ በማድረግ ተጠያቂ ወይም ተባባሪ የሆኑትን ኢላማ የሚያደርጉ አዲስ ማዕቀቦች አስቀምጧል ብለዋል። ለኢትዮጵያ ሕዝብ ደህንነት ባለማሰብ በድርድር መፍትሄ ከመፈለግ ይልቅ በጦርነቱ መግፋታቸውን የቀጠሉ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የትግራይ ሕዝብ ነጻ አውጪ ግንባር፣ የአማራ ክልላዊ መንግስት አባላትንና ሌሎችንም የዩናይትድ ስቴትስ የገንዘብ ሚኒስቴር ኢላማ አድርጎ እርምጃ እንዲወስድ በዚህ ማስፈጸሚያ ትዕዛዝ ስልጣን ተሰጥቶታል ብለዋል። በሰሜን ኢትዮጵያ የቀጠለው ግጭት የከበደ ሰብአዊ ስቃይ አስከትሏል፣ በኢትዮጵያ አንድነት ላይም አደጋ ደቅኗል ብለዋል። በግጭቱ ምክንያት ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ በከበደ የረሃብ ሁኔታ ውስጥ የሚገኝ ሲሆን በሚሊዮኖች የተቆጠሩ ተጨማሪ ሰዎች በአጣዳፊ የምግብ ዋስትና ችግር ላይ ወድቀዋል በማለት ነው የጀመረው የፕሬዝደንት ባይደን መግለጫ። የሰብአዊ ረድኤት ሰራተኞች እንዳይንቀሳቀሱ ተከልክለዋል፣ ተዋክበዋል፣ ተገድለዋል ያሉት ፕሬዚደንት ባይደን ሲቪሎችን ለማሸበር ስለተፈጸሙ የጅምላ ግድያዎች፣ መድፈርና ሌሎችም ጾታዊ ጥቃቶች የቀረቡ ሪፖርቶች እጅጉን የሚሰቀጥጡ ሆነው አግኝቻቸዋለሁ ብለዋል። ዩናይትድ ስቴትስ ይህንን ግጭት የሚያከትም ሰላማዊ መፍትሄ እንዲገኝ ግፊት ለማድረግ ቁርጠኛ ነች። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካዩ ኦሊሴጉን ኦባሳንጆን ጨምሮ በዚህ ረገድ የማሸማገል ጥረቱን እየመሩ ላሉት ሙሉ ድጋፋችንን እንሰጣለን ያሉት ፕሬዚደንት ባይደን ለዚህ ቀውስ ወታደራዊ መፍትሄ የሌለ መሆኑ ላይም ከተባበሩት መንግስታት ድርጅትና ከአፍሪካ ህብረት መሪዎች ጋር የምንስማማበት ጉዳይ ነው ብለዋል። በግጭቱ የተሳተፉት ወገኖች ወታደራዊ ዘመቻቸውን አቁመው ሰብአዊ መብቶችን እንዲያከብሩ፣ የሰብአዊ እርዳታ ተደራሽነትን ያለምንም ገደብ እንዲፈቅዱ፣ ካለ ቅድመ ሁኔታ በድርድር ጠረጴዛ እንዲቀመጡ ከመላው አፍሪካ እንዲሁም ከዓለም መሪዎች ጋር ሆኜ አሳስባለሁ ብለዋል። በመቀጠልም የኤርትራ ኃይሎች ከኢትዮጵያ መውጣት አለባቸው ያሉት ፕሬዚደንት ባይደን ቀውሱን የሚያከትም ከወታደራዊው መንገድ የተለየ ጎዳና ሊገኝ ይችላል፣ ይሁን እንጂ መሪዎቹ ያንን መንገድ ለመከተል ፈቃደኛ ሆነው መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን ድጋፍ እንዲሁም የሀገሮቻችንን ታሪካዊ ግንኙነት ለማጠናከር ባላት ቁርጠኝነት ትጸናለች ሲሉም አክለዋል። ማዕቀቦቹ ግጭቶቹን የሚያባብሱና ሰብአዊ ቀውሱን እንዲቀጣጠል የሚያደርጉ ግለሰቦችና ቡድኖችን እንጂ በኢትዮጵያና በኤርትራ ሕዝቦች ላይ ያነጣጠሩ አይደሉም ብለዋል። በፕሬዝደንት ባይደን ተፈርሞ የወጣውን አስፈጻሚ ትዕዛዝ በተመለከተ ከዋይት ሀውስ ቤተ መንግስት የወጣው ዝርዝር መግለጫ የዩናይትድ ስቴትስ የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመተባበር ተጠያቂዎች ላይ እርምጃውን እንዲወስድ ስልጣን የተሰጠው መሆኑንና የገንዘብ ሚኒስቴርም ተፈጻሚ ለማድረግ ዝግጁ መሆኑን አውስቷል። በዚህ ማስፈጸሚያ ተዛዝ መሰረት የሚደነገጉ ማዕቀቦች በኢትዮጵያ ህዝብና ሰፋ ባለው በቀጣናውም ያልተፈለገ ጉዳት እንዳይደርስ ለመከላከል ዩናይትድ ስቴትስ ተገቢውን እርምጃ ተወስዳለች ብሏል። ዩናይትድ ስቴትስ ካዲሱ የማዕቀብ አስፈጻሚ ተዛዝ በፊትም የወሰደቻቸው የማዕቀብና የቪዛ ከልከላ እርምጃዎች እንደነበሩ ያስታወሰው የዋይት ሃውስ መግለጫ ኤርትራ መከላከያ ኃይሎች ኢታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስ ላይ በቅርቡ የተወሰደውን ማዕቀብ ጠቅሷል። ግጭቱን መቀጠልና የሰብአዊ መብት ረገጣ ሪፖርቶችን ተከትሎ ዩናይትድ ስቴትስ ለኢትዮጵያ በሚደረጉ የመከላከያ ነክ ንግዶች ላይ ማዕቀብ መጣሏን አብስቶ ሌሎች ሀገሮችም በግጭቱ ለሚሳተፍ ማንኛውም ወገን የጦር መሳሪያ እንዳይደርስ ተመሳሳይ እርምጃ እንዲወስዱ እንዲሁም በግጭቱ የሚካፈሉት ወገኖች በድርድር ተኩስ አቁም ላይ እንዲደርሱ ድጋፋቸውን እንዲሰጡ ዩናይትድ ስቴትስ ጥሪ ማቅረቧን አብስቷል። ዩናይትድ ስቴትስ ማዕቀቦቹን ለመደንገግ የምታደርገው ውሳኔ የሚመረኮዘው በግጭቱ ተሳታፊ በሆኑት አካላት ተግባር ላይ ይሆናል ያለው መግለጫው ግጭቱን የሚያስቆም መፍትሄ ለማምጣት እርምጃ ካልተወሰደ ዩናይትድ ስቴትስ ማዕቀቦቹን ተግባራዊ ለማድረግ ዝግጁ ነች ብሏል። ግጭቱን ለማስቆም እርምጃዎች ከተወሰዱ ደግሞ ኢትዮጵያ በዚህ ጦርነት ከደረሰባት ጉዳት እንድታገግም ከፍተኛ የሆነው እዳዋ ጉዳይ እንዲስተካከልላትና ኢኮኖሚያውም እንዲያንሰራራ ከዓለም አቀፉ ማህበረሰብ ጋር ሆነን ለመስራት ዩናይትድ ስቴትስ ዝግጁ ነች ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ 76ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ዛሬ ኒውዮርክ ላይ ለጋዜጠኞች መግለጫ ሲሰጡ ይህንኑ የፕሬዝደንት ባይደንን ትዕዛዝ አንስተው አብራርተዋል። ለኢትዮጵያ ቀውሶች መፍትሄ ለማበጀትና ህይወቶችን ለማትረፍ እንዲቻል በድርድር ወደሚገባበት ተኩስ አቁም ለመድረስ ውይይት እንዲካሄድ ሁሉን አቀፍ የፖለቲካ ንግግሮች እንዲጀመሩ የጸጥታ ጥበቃ ምክር ቤቱን ጨምሮ ሲደረጉ የቆዩ ዓለም አቀፍ ጥረቶችን ሁሉም ወገኖች ለተራዘመ ጊዜ ሲገፉ ቆይተዋል ሲሉ አምባሳደር ቶማስ ግሪንፊልድ ከሰዋል። በመቀጠልም አሁን ሰብአዊ ሁኔታው ይገኝበታል ያሉትን ዘርዝረዋል።
Human rights continue to be violated in disturbing ways. Women and girls are being raped and tortured. And the humanitarian situation has grown.
ሰባዊ መብቶች በሚያሳዝን ሁኔታ መረገጣቸው ቀጥሏል። ሴቶችና ልጃገረዶች እየተደፈሩ የስቃይ አድራጎት እየተፈጸመባቸው ነው። ሰባዊ ሁኔታው በተባባሰ ሁኔታ ተበላሽቷል። የበረታ ቸነፈር ስጋት አንዣቧል።
አምባሳደሯ በመቀጠል የኢትዮጵያ መንግስትና ህወሓት ያለ ቅድመ ሁኔታ ለመደራደር ከተቀመጡና ሰባዊ እርዳታ ባልተገደበ ሁኔታ እንዲደርስ ከፈቀዱ ዩናይትድ ስቴትስ ኢትዮጵያ እንድታገግምና መጣኔ ሀብቷም እንደገና እንዲያንሰራራ ለህዝቧም የወደፊት እጣውን መገንባት የሚያስችል እርዳታ ለማሰባሰብ ዝግጁ መሆኗን ተናግረዋል። ያለበለዚያ ግን አሉ ቶማስ ግሪንፊልድ
Otherwise we will impose targeted sanctions against a range of responsible individuals and entities.
ያለበለዚያ ኃላፊነት በሚወስዱ ግለሰቦችና አካላት ላይ ያነጣጠሩ ማዕቀቦችን እንጥላለን።
These sanctions are not directed at the people of Ethiopia or Eritrea. They are deliberate.
እነዚህ ማዕቀቦች በኢትዮጵያ ህዝብ ወይም በኤርትራ ህዝብ ላይ የታለሙ አይደሉም። ጉዳትን ለመቀነስ ወይም እንዳይደርስ ለማድረግ በጥንቃቄ የተመጠኑ ናቸው።
አምባሳደር ቶማስ ግሪንፊልድ በመቀጠል ማዕቀቦቹ ኢላማ የሚያደርጉት ለግጭቱ ተጠያቂ የሆኑትን እንደሆነ በአጽንኦት ተናግረው የኢትዮጵያን ህዝብ እንግልት እንዲያከትም ያደርጋሉ የሚል ተስፋ እንዳላቸው አመልክተዋል። በሌላ በኩል ፕሬዚደንት ጆ ባይደን ማስፈጸሚያ ትዕዛዙን ይፋ ማድረጋቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይድረስ ለፕሬዚደንት ጆ ባይደን ብለው ባወጡት ባለ 3 ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። እርሶ በፕሬዝደንትነት በተመረጡበት ጊዜ በበርካታ ኢትዮጵያውያንና አፍሪካውያን ዘንድ በአፍሪካና በዩናይትድ ስቴትስ ግንኙነት አዲስ ምዕራፍ ይከፈታል። በርሶ ፕሬዝዳንትነት የአፍሪካ ሀገሮች ሉዓላዊነት ይከበራል። በጋራ እድገትና ጉዳዮችን በጥልቅ በተረዳ መንገድ አጋርነት ይመሰረታል የሚል ተስፋ ተፈንጥቆ ነበር ብለዋል ጠቅላይ ሚኒስትር አብይ። ዩናይትድ ስቴትስ በሌሎች ሀገሮች ፖለቲካ አብዝተው እጃቸውን ከከተቱ ግለሰቦች ተጽዕኖ ተላቃ አዲስ የውጭ ፖሊሲ ጎዳና ትቀይሳለች ብለው እንደ ኢትዮጵያ ያሉ ታዳጊ ሀገሮች ጓግተው ነበር ሲሉም አስከትለዋል። ያመጣሉ ብለን የተጠበቀው እንደ ህወሓት ካሉ ሁከተኛ አሸባሪ ቡድኖች ጋር ወዳጅ ሆኑ ዋና ዋና የፖሊሲ አውጪዎችና የፖሊሲ ተጽዕኖ ፈጣሪዎች እንዲሁም ሁኔታዎችን አጣመው በሚያቀርቡ የሎቢ ወይም አግባቢ ቡድኖች ተመስርተው ከሚወሰዱ ውሳኔዎች የተላቀቀ የውጪ ፖሊሲ ነበር ብለዋል። በተለያዩ የዩናይትድ ስቴትስ አስተዳደሮች በጥድፊያ እንደተፈለገ በተወሰዱ ውሳኔዎች ሳቢያ በዓለም ዙሪያ ህዝቦች ፊት ከነበሩበት ለባሰ ጉዳት እንደተዳረጉ አስተውለናል ሲሉ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ ሰዎች የተቀነባበረ ተጽዕኖ አትንበረከክም ያሉት የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያዊና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ብለዋል። በዚች በአረንጓዴ ቢጫ ቀይ የነጻነት ቀለማቷ ለነጻነታቸው ለሚታገሉ ለብዙዎች የስኬት ተስፋ በሆነችው ሀገር በመላ አህጉራችን ለመቶ ዓመታት በቀደምት አባቶቻችን ላይ ሲፈጸም የነበረ ክብር የሚያዋርድ ተግባር ዳግመኛ እንዲያንሰራራ አይፈቀድም ብለዋል። ከኤርትራ መንግስትና ከህወሓት በኩል እስካሁን የተሰማ ምላሽ የለም። እየተከታተልን ያገኘነውን እናቀርባለን።
አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ከሰኔ 14 በኋላ የሰብአዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡት መኪናዎች ውስጥ ከ90 በመቶ በላይ የሚሆኑት አለመመለሳቸውን የገለጹት የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ከለጋሽ ድርጅቶች ምላሽ እንፈልጋለን ብለዋል። በዚህ አይነት የጦርነት ሁኔታ ውስጥ ወደ ክልሉ የገቡ መኪኖች አልወጡም ማለት ምን ማለት እንደሆነ ግልጽ ነው ሲሉ ሚኒስትሯ ለአሜሪካ ድምጽ ተናግረዋል። የተባበሩት መንግስታት ድርጅት ትላንት ባወጣው የትዊተር መልእክትም የተጠቀሱት መኪናዎች አለመመለሳቸውን አረጋግጧል። ሁኔታው አሳሳቢ መሆኑንም ገልጿል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የሰብአዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡ በኋላ አልተመለሱም የተባሉ መኪናዎች ጉዳይ ማነጋገር ከጀመረ ቆይቷል። በተለይ ጉዳዩን በተደጋጋሚ ሲያነሳ የነበረው የኢትዮጵያ መንግስት እርዳታ ጭነው የሚገቡ መኪናዎችን በተመለከተ ግልጽ የሆነ አሰራር መኖሩን ይጠቅሳል። በስልክ ያነጋገርኳቸው የሰላም ሚኒስትር ሙፈሪያት ካሚል ይህንኑን የሚያብራሩት
ካለፈው ከሰኔ 14 በኋላ ወደ ትግራይ ክልል ደጋግመን እንደተናገር ነው ከ14,000 ሜትሪክ ቶን በላይ እርዳታ አሁን ባለው ሁኔታ ባለፉት ቀናት የተጓጓዙትን ጨምሮ 15,000-16,000 ገደማ እና ከዛ በላይ የሚሆኑ በሜትሪክ ቶን ደረጃ የተጓጓዙ ምግብ ነክ የሆኑ ቁሳቁሶች አሉ። ምግብ ነክ ያልሆኑም እንደዚሁ ራሱን ችሎ አለና ይህንን ይዘው የሄዱ መኪኖች ተመልሰው መውጣት ይገባቸዋል ማለት ነው። አድርሰው መመለስ አለባቸው። የሆነው አድርሰው እዛው ቀርተዋል። እዛው የቀሩበት ምክንያት ደጋግመን ላስተማራቸው አካል ጥያቄ እያቀረብን ቆይተናል። የምናገኘው መልስ አጥጋቢ አይደለም። ነገር ግን በእንደዚህ አይነት የጦርነት ሁኔታ ውስጥ የትራንስፖርት አገልግሎት ተመልሶ አልወጣም ማለት ምን ማለት እንደሆነ ግልጽ ነው ማለት ነው። የምን አገልግሎት ነው እየዋለ ያለው የሚለው ግልጽ ነው።
መኪናዎቹ ያልተመለሱበትን ምክንያት በተመለከተ እስካሁን የተገኘ ግልጽ ምላሽ አለመኖሩንም ሚኒስትሯ ለአሜሪካ ድምጽ አስረድተዋል።
ተመልሰው መውጣት አለባቸው የሚነገሩ የተለያዩ ምክንያቶች አሉ። የምክንያቶቹ አጥጋቢነት በዚህ ግባ የሚባል አይደለም።
በስንት ቀን ነው መውጣት ያለባቸው? ለምሳሌ አንድ እርዳታ የጫነ መኪና ሲወጣ
ከ3-5 ቀን ጭነት አራግፈው መውጣት አለባቸው ነው ያልነው። በጣም በላድመን እንደነገር ነው ቀና 3% የሚሆኑቹ አልወጡም ነው። ከ466 አሁን ደግሞ በቅርቡ የቀን ተወሰነ የተወሰነ ይጓጓዛል።
የተባበሩት መንግስታት ድርጅት በትዊተር ባሰፈረው መልእክትም በኢትዮጵያ መንግስት የተገለጸውን መረጃ አረጋግጧል። ድርጅቱ እንዳለው ባለፈው ሳምንት መቀሌ ከገቡት 149 መኪናዎች አንዳቸውም አልተመለሱም። ካለፈው ሐምሌ መጀመሪያ አንስቶ ወደ ትግራይ ከገቡት 466 የእርዳታ አቅርቦት የጫኑ መኪናዎች መካከል ደግሞ የተመለሱት 38 ብቻ ናቸው። በትግራይ ለሚገኘው ህዝብ ህይወት አድን ድጋፍ ለማድረግ መኪናዎች ያስፈልጉናል ብሏል ድርጅቱ። አንዳንድ ዓለም አቀፍ የሰብአዊ እርዳታ ድርጅቶችና አጋር አገራት ወደ ትግራይ ክልል የሚጓጓዘው እርዳታ በሚፈለገው መጠን እየገባ አይደለም በሚል መንግስትን ይተቻሉ። የእርዳታ መኪናዎችም በየቀኑ መግባት ባለባቸው መጠን እየገቡ እንዳልሆነ ይገልጻሉ። የሰላም ሚኒስትር ሙፈሪያት ካሚል ግን ይህንን ወቀሳ አጣጥለዋል። ወደ ትግራይ የሚላከው የእርዳታ አቅርቦት በተሳለጠ ሁኔታ እንዲሄድ ለማድረግ መንግስት የተለያዩ እርምጃዎችን መውሰዱን ነው ሚኒስትሯ የተናገሩት። 9 የነበረው የእርዳታ አቅርቦት የጫኑ መኪናዎች ለፍተሻ ይቆሙባቸው የነበሩ ጣቢያዎች ቁጥር በመጀመሪያ ወደ 7 ከዚያም ወደ 2 ዝቅ መደረጉን በማሳያነት ጠቅሰዋል። ከኛ የሚጠበቀው ምቹ ሁኔታ መፍጠር ነው ያሉት ሚኒስትሯ የቤት ስራችንን ሰርተናል በማለትም አክለዋል። አሁን ጥያቄው ለጋሾቹ ምቹን ሁኔታ እየተጠቀሙበት ነው ወይ የሚል መሆን እንዳለበትም ነው ሚኒስትሯ የሚያስረዱት።
48 ሰዓት ነው ሚኖራቸውን እንቅስቃሴ በኢሜይል ብቻ እንዲያሳውቁ የሚጠየቁት። ከዛ ያለፈ ሂደት የለም እና አሁንም የኢትዮጵያ መንግስት ቢሮክራሲ እየፈጠረ እንዳይገባ እያደረገ ነው የሚለው ክስ መሰረት የሌለው ተቀባይነትም የሌለው ከእውነታው የራቀ ነው ማለት ነው። የእርዳታ መጠናችሁ ለምን በገባችሁት ቃል መሰረት አልሆነም ተብሎ መጠየቅ ያለባቸው እርዳታ የሚያቀርቡ ድርጅቶች እንጂ የኢትዮጵያ መንግስት አይሆንም ማለት ነው። ምክንያቱም በእኛ በኩል በዚህ በተለወጠው ሁኔታ በእኛ የቤት ስራ ነው ብለን ያስቀመጥ ነው ይህንን ሂደት የማመቻቸት እንደ ህዝብ ኃላፊነት አለብን። ህዝቡ ተገቢው እርዳታ እየደረሰው እንደሆነ ሪፖርትም እንፈልጋለን። ሪፖርቶችን እየጠየቅን ነው በተደጋጋሚ። ነገር ግን ቢያንስ የሚል የግዝ መጠኖችን እናውቃቸዋለን ማለት ነው። እና በዚህ ደረጃ ትንሽ የተወገረገሩ ጉዳዮች ተገቢ ባልሆነ መንገድ ደግሞ መንግስት የሚጠየቅባቸውና የሚከሰትባቸው ጉዳዮች አሉና እውነታው ግን ይሄ ነው።
ቅድም ከጠቀሱት ጋር መኪናዎች ወደ መቀሌ የሰብአዊ እርዳታ አቅርቦት ጭነው ከሄዱ በኋላ አልተመለሱም በሚለው ጉዳይ ላይ ሰሞኑን ያነጋገርኳቸው የWFP ቃል አቀባይ ትግራይ ገብተው አልተመለሱም የተባሉ መኪናዎችን በተመለከተ ከአጋሮቻችን ጋር እያጣራን ነው ብለውኝ ነበረ። መኪናዎቹ ምን ላይ እንዳሉ፣ ለምን እንዳልተመለሱ፣ ከዚህ አንጻር እየተደረገ ያለ ማጣራት አለ። እናንተ የምታውቁት በእናንተ በኩል የሚታወቅ ነገር አለ?
ጥያቄ ነው ያቀረብነው። ምላሽ እንፈልጋለን በዚህ ጉዳይ ላይ በምን መንገድ እና እንዴት እያጣሩ እንዳለ ያውቁት እነሱ ናቸው።
ወይዘሮ ሙፈሪያት ካሚል የኢፌዴሪ የሰላም ሚኒስትር፣ በጣም አመሰግናለሁ ለዛሬው ስለ ጊዜዎት።
እኔም አመሰግናለሁ።
የእርዳታ አቅርቦት የጫኑ መኪናዎች ያለምንም ችግር ወደ ትግራይ እየገቡ መሆኑን ሚኒስትሯ ሙፈሪያት ካሚል አብራርተዋል። በአሁኑ ሰዓት አሰራሩ የተሳለጠ እንዲሆን በመደረጉም ወደ ትግራይ በሚወስደው መንገድ ላይ እርዳታ የጫኑ መኪናዎች ቆመው እንደማይታዩ ነው ሚኒስትሯ የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን እንለፍ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀነ ጳጳሳት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከዩናይትድ ስቴትስ ባለስልጣናት ጋር ተነጋገሩ። በዩናይትድ ስቴትስ የተለያዩ ግዛቶችና በካናዳ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ስጋት አሳድሮብናል ባሉትና የዩናይትድ ስቴትስ በያዘችው አቋም ዙሪያ ነው። ከውጭ ጉዳይ መስሪያ ቤት ኃላፊዎችና እንዲሁም ከአንዳንድ የዩናይትድ ስቴትስ ምክር ቤት አባላት ጋር የተነጋገሩት የሃይማኖት አባቶቹ ሰሞኑን ከባለስልጣናቱና ከምክር ቤት አባላቱ ጋር ያደረጉትን እንቅስቃሴ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል።
12ቱ ሊቃነ ጳጳሳት ከትላንት በስቲያ ረቡዕና ትላንት ሐሙስ ባደረጉት የሁለት ቀናት እንቅስቃሴያቸው ለረፍት ከተዘጋው የተወካዮች ምክር ቤት የሁለት አባላትና የ9 የእንደራሴዎች ምክር ቤት አባላት ተወካዮች ጋር በርቀት በኢንተርኔት አማካኝነት በተሰናዱ ስነስርዓቶችና በየጽፈት ቤቶቻቸውም በአካል በመገኘት ነው አሳስቦናል ያሉትን በመዘርዘር ያስረዱት። ከየትኛውም ጎሳ ይሁኑ የየትኛው ሃይማኖት ተከታይ ንጹሐን ዜጎች በከንቱ የሚገደሉባቸውን ዘግናኝና የጭካኔ ድርጊቶች በማውገዝ አጋርነታችሁን ታሳዩን ዘንድ እንሻለን ያሉት የሃይማኖት መሪዎች በቅርቡ ተፈጸሙ ያሏቸውንም ጥቃቶች አውስተዋል። በሰሜን ኢትዮጵያው ግጭት በተለይም በአማራና በአፋር ክልል ያላባራ ያሉት ጥቃት በአካባቢው ከፍተኛ ሰብአዊ ጉዳት ማስከተሉን የተናገሩት የሃይማኖት መሪዎች በህወሓት ኃይሎች ሆን ተብለው ይፈጸማሉ ባሏቸው ሰላማዊ ሰዎችን ኢላማ ያደረጉ አስከፊ ጥቃቶች በሺዎች የሚቆጠሩ ንጹሃን ዜጎች መገደላቸውን በመጠለያ ካምፕ ያሉ ተፈናቃዮች ላይ በተሰነዘረ ጥቃት በመቶዎች የሚቆጠሩ ህጻናትና ሴቶች ህይወት መጥፋቱን ቁጥሩ ሚሊዮን እንደሚደርስ የሚገመት ህዝብ ከቀዩ መፈናቀሉንና ለከፋ ረሃብ መጋለጡን በመዘርዘር ይሆነ ባለው ነገር ተረብሽናል ሲሉ ዩናይትድ ስቴትስ ተጨባጭ ያሉትን ሁኔታ በመረዳት የኢትዮጵያን ህዝብ እንድትረዳ ሲሉ ተማጽነዋል። በትግራይ ያሉ ወገኖቻችን ችግር ያሳስበናል፣ ለረሃብና ለርዛት የዳረጉና ልጆቻቸውንም በኃይል አስገድደው ለጦርነት እየማገዱ ያሉ ቡድኖችን በማስቆምም ህዝቡ ሰላም ማግኘት አለበት ብለዋል። ለተረጂዎች የሚላክ የሰብአዊ እርዳታ አላማውን በሚጻረር መልኩ ለተዋጊዎች እንደሚላክ የእርዳታ አቅርቦት ሂደቱን የሚያደናቅፉ ድንቃራቸው ያሏቸውን ፈተናዎች እንዲሁም በአማራ ክልል የእርዳታ ምግብ በህወሓት ተዋጊዎች መዘረፉ በረድኤት ድርጅቶቹ በራሳቸው ጭምር ተረጋግጧል ሲሉ ለምክር ቤቱ አባላትና ለተወካዮቻቸው የተናገሩት የሃይማኖት መሪዎች በመንገዳቸው ላይ ያገኙትን በሙሉ ያጠፋሉ ሲሉ በከሰሷቸው በእነኚህ ኃይሎች ቅዱሳን ሃይማኖታዊ ስፍራዎች ተደፍረዋል፣ የሆስፒታሎችን፣ የክሊኒኮችንና የትምህርት ቤቶችን እንዲሁም የሌሎች ማህበራዊ አገልግሎቶችና የሲቪል ተቋማት ንብረቶች ያለ አግባብ ማውደም የየለት ተግባር ሆኗል ሲሉም ወቅሰዋል። የሃይማኖት መሪዎቹ ከምክር ቤቱ አባላት በተጨማሪም ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር፣ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID፣ና የዩናይትድ ስቴትስ ዓለም አቀፍ የንግድ አስተዳደር ጽህፈት ቤት ተወካዮች ጋርም ረጅም ሰዓት የወሰዱ ውይይቶችና ክርክሮችን አድርገዋል። ከዩናይትድ ስቴትስ ስትራቴጂያዊ ጥቅሞችም ሆነ ረጅም ዘመን ከዘለቀው የሁለቱ አገሮች ታሪካዊ ግንኙነት አንጻር ዩናይትድ ስቴትስ ኢትዮጵያን አስመልክቶ የያዘችው አቋም ትክክል አይደለም ሲሉ የሞገቱት ሊቃነ ጳጳሳት አላማቸውም አገራቸው ያደረጓት ዩናይትድ ስቴትስ በትውልድ አገራቸው ኢትዮጵያ በተለይም በሰሜናዊ የአገሪቱ ክፍል ባለው ግጭት አዎንታዊ ያሉትን ሚና ትጫወት ዘንድ መጠየቅ መሆኑን ከመስሪያ ቤታቸው ተቀብለው ላነጋገሯቸው የውጭ ጉዳይና የዩኤስኤአይዲ ተወካዮች አመልክተዋል። ባለስልጣናቱ በበኩላቸው በኢትዮጵያ ያለው ሁኔታ እንዲቀየር ወሳኝ ያሏቸውን 3 ነጥቦች አንደኛ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ ድርድር እንዲካሄድ፣ ሶስተኛ የእርዳታ አቅርቦት ያለምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉትን የባይደንን አስተዳደር አቋም አጽንኦት ሰጥተው ተናግረዋል። ህዝብ ላይ ላደረሱት ጉዳት በወንጀል የሚጠየቁ ካሏቸውና በአሸባሪነት ከሚፈረጅ ቡድን ጋር መነጋገር አይቻልም ያሉት የሃይማኖት አባቶች በበኩላቸው የኢትዮጵያ መንግስት ህዝቡን መርዳት እንዳይችል እየተደረገ ነው ሲሉም አማረዋል። ኢትዮጵያ በእንግሊዝኛው ምህጻረ ቃል አጎዋ በመባል ከሚታወቀውና በትግራዩ ግጭት ሳቢያ የአፍሪካ ሀገሮች ምርቶቻቸውን ከቀረጥ ነጻ በሆነ መንገድ ወደ ዩናይትድ ስቴትስ እንዲያስገቡ የሚፈቅደው ፕሮግራም ተጠቃሚነቷን የሚያግድ እርምጃ ዩናይትድ ስቴትስ እያጤነች መሆኑን አስመልክቶም በሰነዘሩት ሀሳብ ሚዛን አልባ ያሉት እርምጃ ቁጥራቸው 1 ሚሊዮን የሚደርስ አብዛኞቹም ሴቶች የሆኑባቸው ኢትዮጵያውያን ሰራተኞችን ለበለጠ ችግር የሚዳረግ ነው ሲሉ ሞግተዋል። በሌሎች ተፈናቃዮች በበዙባቸው የአገሪቱ አካባቢዎች በተለይም ደግሞ ባለፉት ቅርብ ወራት ብቻ ብዙ መቶ ሺህ ህዝብ በተፈናቀሉባቸው የአማራና የአፋር ክልል አካባቢዎች ለተፈናቃዮች እርዳታ ስለመላክና አለመላኩ እንዲሁም በአካባቢው የረድኤት ተቋማት ይንቀሳቀሱ እንደሆን ሲሉ ባለስልጣናቱን ጠይቀዋል። ህዝብ ሲያልቅና ለእንግልት ሲዳረግ አገራችን እስክትፈርስ ዝም ብለን ማየት አንችልም፣ ሁሉንም ወገናችንን በተቻለን ሁሉ መርዳት አለብን ያሉት የሃይማኖት መሪዎች በሰሜን ኢትዮጵያ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ባላት አቋም ላይ ያተኮሩና ከአስተዳደሩ ባለስልጣናትና ከምክር ቤቱ አባላት ጋር የሚደረጉ መሰል ውይይቶችና ንግግሮች እንደሚቀጥሉም ተናግረዋል።
አድማጮች አሁን ከምሽቱ 3 ሰዓት ከ33 ደቂቃ ይላል። የዜናና ትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አስተያየትና ጥቆማ ሲኖራችሁ 202 205 9942 የውስጥ መስመር 14 በመደወል መልእክት ካስቀመጣችሁ ይደርሰናል። በተጨማሪም ደግሞ horn@vnews.com የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛዎቻችን አቀነባባሪ አበባየው ገበያው ናት። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ ዘገባችን ከማለፋችን በፊት የአርብ ምሽት የሙዚቃ ምርጫ አለን። ጥቂት እረፍት እናድርግ። ሚካኤል በላይነህ
የምን ታነታን ነው የምን ከፋ ከፋ በከሜ ስታውቂው ለፍቅር ስለፋ እስኪ ምን አገኘሽ ተናገሪ ልስማሽ ያገኝ መንፈስሽ ሲቢ ሲቢ ጭራሽ
በላይነህን ዜማ ነበር ያስደመጥናችሁ። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። በሁለተኛው አጋማሽ የመጀመሪያ ቅንብራችን በአጣዬ ከተማ የተፈናቀሉ ሰዎችን የተመለከተ ዘገባ ነው የምናስደምጣችሁ። ከወራት በፊት በአጣዬና በአካባቢው ተቀስቅሶ በነበረው ግጭት የንብረት ጉዳት የደረሰባቸው የህብረተሰብ ክፍሎች መንግስት መልሶ እንዲያቋቁማቸው ቃል ቢገባላቸውም እስካሁን የተደረገላቸው ነገር አለመኖሩን ገለጹ። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን በወቅታዊና ተደራራቢ ችግሮች ምክንያት በተፈለገው ፍጥነትና መጠን መንቀሳቀስ እንዳልተቻለ ጠቁሟል። ሆኖም አጣዬን ጨምሮ በሰሜን ሸዋና ኦሮሞ ብሔረሰብ ዞኖች ተከስቶ በነበረው ግጭት የተጎዱ ሰዎችን ለማቋቋም ጥረቶች መቀጠላቸውን ጠቅሰዋል። መስፍን አራጌ ዝርዝር አለው።
ስሜ ባይነገር መርጣለሁ ያሉ በኢፍራታና ግድም ወረዳ የአጣዬ ከተማ ኗሪ የሆኑት ግለሰብ በተለያዩ ጊዜያት በአካባቢው ላይ በተቀሰቀሰው ጦርነት ተደጋጋሚ ጉዳት እንደደረሰባቸው ይናገራሉ።
መኖሪያ ቤትም ሙሉ በሙሉ ተቃጥሏል። እንጨትና ብረታ ብረት ስራ ድርጅት ነበረኝ፣ እሱ በሙሉ ተቃጥሏል። ጉዳት የደረሰው አራት ጊዜ ነው። በተደረገ ጦርነት ሁሉ ላይ የመጀመሪያው ተጎጂ ነው።
ከወራት በፊት አገርሽቶ በነበረው ግጭት አካባቢያቸውን ለቀው ሰባት ቤተሰቦቻቸውን በመያዝ ወደ መሀል ሜዳ ከተማ ማቅናታቸውን ያስታውሳሉ። ግለሰቡ ለአመታት ደክመን ያፈራነው ሀብትና ንብረት መውደሙ ሳያንስ መንግስት መልሶ ለማቋቋም ቃል በገባው መሰረት ቃሉን አለማክበሩ ተገቢ አይደለም ሲሉ ይወቅሳሉ።
ቤቱንም እንሰራለን ያለው ድርጅቱም ካሳ እንከፍላለን ያለው እንሰራለን ብቻ የሚል ነገር አለ። መቼ ነው የሚሰራ? እንግዲህ አይዶን ነው። ድርጅቱም ካሳ እንከፍላለን፣ ንግድ ፍቃዳችሁን አስመዝግቡ ተባለ። ያው አስመዘገብ፣ እስካሁን ምንም ነገርም የለም። ወደ ስራችንም መመለስም አልቻልንም። መስሪያ ቦታም የለም፣ መኖሪያ ቤትም የለም። ለእኛም ግራ ገብቶናል። መጠየቅ ያለበት አካል ይሰጠን ማን ነው? ያደርሰልንስ ማን ነው? ያንን በትክክል በተገባው መሰረት የተወሰነ እንኳን እኛን ወደ ስራ የሚያስገባ ትንሽ የሚያንቀሳቀሰን ሌላችንን የሚያረጋጋ ነገር እንኳን ምንም ተደረገ ነገር የለም። ቢሰጠን ወይ 15 ኪሎ ስንዴ ናት ለአንድ ቤተሰብ ተብሎ 15 ኪሎ ማለት በዚህ ዘመን ከባድ ነው። ዘይትም ወይ ሩብ ሊትር ናት ወይ አንድ ሊትር ናት እንዳጋጣሚ። ንብረት አይደለም መተካት ማበረታቻ ተብላ እንኳን የተደረገ ነገር የለም።
በቀይ መስቀል በኩል የገንዘብ እርዳታ ከተጀመረላቸው በኋላ ባልታወቀ ምክንያት እርዳታው መቋረጡም የተጎጂዎቹን ጉዳት አባብሶታል ባይ ናቸው አስተያየት ሰጪው።
ቀይ መስቀል በየወር በቤተሰብ ብሎ 6000 ብር ከፍላለሁ ብሎ ነበረ። ያንንም ያቺን ካርዷን ነጠቁ፣ ብሩም ቀረ፣ ተቋረጠ። ምክንያቱም አይታወቅም ለምን እንደተቋረጠ። ካርዱ ላይ የተሰጠን የቀይ መስቀል መረጃ ካርዷ ለምን እንደተመለሰች ከተመለሰ ወይስ ብሩ የስድስት ወር ነው ከፍላለሁ ያለ የሁለት ወር ከፈለ ሰጠን። ከዚያ በኋላ ተነጠቀ። እሷ ራሷ እንኳን ለወር ለቤት ኪራይና ለትንሽ ነገር ትችላለች ብለን ነበረ፣ እሷ ራሷ ቀረች።
የመልሶ ማቋቋም ስራው በተጨባጭ አለመታየቱ አሁንም በርካቶች ተፈናቅለው በሄዱባቸው አካባቢዎች እንዲቆዩ አድርጓቸዋል ይላሉ።
ያው እስካሁንም እዚያው ናቸው፣ በስደት ላይ ናቸው ሚስቴና ልጆች። እኔ ግን ወደ ቦታው ተመልሼ ያው ዝም ብዬ አለሁ። ያው አካባቢው ሰው ዝም ብሎ ወጣ ገባ እያልን ነው። እንመጣለን ሶስት ቀን አራት ቀንም እንዲሁ እያየን ምን እያለ ስንዴም ነበረ ትንሽ ዱቄት ምናምን የምትሰጥ ነገር አለች እሷን ለመቀበል ምናምን እንመጣለን እንወጣለን። እዚያም ያው ቤት ተከራይቼ ነው አሁን አልሜዳ የምኖረው።
ሌላው ያጣየ ከተማ ነዋሪና የአራት ቤተሰብ አስተዳዳሪ ነኝ የሚሉት ዳኛቸው አስቻለው በግጭቱ ከ400,000 ብር በላይ የሚገመት ድርጅታቸው ሙሉ በሙሉ እንደወደመ ይናገራሉ።
ሱቅ ነበረኝ፣ ድርጅት ነበረኝ። ድርጅቴ ሙሉ ለሙሉ ወድሟል። ከአሁን ድረስም ደግሞ የተደረገ ድጋፍ የለም። ለእኔም ሳይሆን ጠቅላላ እንደዚህ እንደኔ ንብረታቸው፣ ሸቀጣ ሸቀጦች፣ የተለያዩ የንግድ ዘርፍ የተሰማሩ ሰዎች ንብረታቸው ወድሟል። እስካሁን የተደረገልን ድጋፍ የለም። በቃ ብንጮህም ለመንግስት ብናሰማም ለከተማ አስተዳደሩ ብንጮህ ምንም ብንል ይደረግላቸዋል እንጂ እስካሁን የተደረገ ነገር የለም። በሙሉ ነጋዴው በቃ በረንዳ ለበረንዳ ነው የሚዞረው። የሚሰራው ስራ የለም። በምን ተንቀሳቅሶ ይህን እርዳታ ግን ሊያደርጉልን አልቻሉም። እስካሁን ድረስ ቃል ገብተውልን ነበር፣ እስካሁን አልተፈጸመም።
ግለሰቡ ተፈናቅለው ከሄዱበት አካባቢ ወደ አጣይ ቢመለሱም ተከራይተው እንደሚኖሩና ቤተሰብ አስተዳድሮ የቤት ኪራይ ከፍሎ ህይወትን መምራት አዳጋች እንደሆነባቸው ገልጸዋል።
ቤተሰቦቻችንን የምናስተዳድረው ግማሹ በሸቅል እንዲሁ አንዳንድ ቦታ ላይ ሸቅል እያደረገና መልሶ ደግሞ ባለው ከመንግስት በሚደረጉ ድጎማዎች ስንዴ፣ አንዳንድ የምግብ ፍጆታዎች እንደ ዱቄት፣ ሩዝ፣ መኮረኒ፣ እለት ምግቦች በእንደነዚህ ያሉት ነገሮች ነው አሁን ያለ ነው። ያውም ስንዴውም በተገቢ ሁኔታ ወራቱን ጠብቆ አይመጣም። አሁን የተቀበልነው ለስድስት ወር የተባለው ሳይመጣ የለም እያሉን የሶስት ወር ብቻ ነው አሁን የተቀበልነው። የሶስት ወሩ ገና አልተሰጠን። እንዲያውም አንድ ወር ከሰጡን በኋላ ሶስት ወር ቆይተው ነው የሚሰጡ። ልክ እንዳልተጎዳን እየተደረገ ማለት ነው። ብንጮህም የሚሰማን አካል የለም። በቃ
የኑሮ ችግር፣ ቤተሰብ ስራ አጥነት፣ በቃ ብዙ ችግር አለ። መኖር ከባድ ነው። በሰው ቤት በሰው ሀገር በስደት ብዙ የለመደ ቤተሰብ ነው። ትልቅ ድርጅት ነበረኝ። ያን ሁሉ አጥቼ ዛሬ ማሽኖቹ ሜዳ ላይ ነው የተቃጠሉት። ማሽኑ ውስጥ አሁን ራሱ እዚያው ሜዳው ላይ ናቸው ያሉት። እንትነት ነው
እኔ አሁን ያለሁት ምንድን ነው በአንዳንድ ድርጅቶች ወይ ግለሰቦች በሚያደርጉልኝ ድጎማ ነው። ብዙ ጊዜ ሞክረናል። ከበላይ አካል ይመጣሉ ባለስልጣኖች፣ ከክልልም ከዞንም እንጮኋለን። ወረዳውም አይሰማንም። እነሱም ሲመጡ እናደርግላቸዋለን እንጂ በቂ ምላሽ የለም። በተግባር የተፈጸመ ነገር አንዳች ነገር የለም እስካሁን ድረስ። በቃ
ጉዳዩ ይመለከታቸዋል የተባሉ የአጣዬንና የሰሜን ሸዋ አመራሮች ለማግኘት ጥረት አድርገን ምላሽ ለመስጠት ፈቃደኛ ከሆኑ በኋላ በተንቀሳቃሽ ስልካቸው ላይ ደጋግመን ብንደውልም ስልካቸውን ሳያነሱ ቀርተዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሸው አካባቢዎች ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን ከአምስት ወራት በፊት ተቀስቅሶ በነበረው ግጭት ምክንያት ከአጣዬ ብቻ ሳይሆን በሁለቱም ዞኖች ከሚገኙ 8 አካባቢዎች ከ370,000 በላይ ሰዎች ተፈናቅለው እንደነበር ያስታውሳሉ።
በኦሮሞ ብሔረሰብ ዞንና በሰሜን ሸዋ አጣዬና አካባቢዋ በተፈጠሩ ግጭቶች በርካታ ወገኖቻችን ተፈናቅለው እንደነበር ይታወቃል። ከኦሮሚያ ብሔረሰብ ዞን 100,000 በላይ ተፈናቃዮች ነበሩ። ከሰሜን ሸዋ 270,000 በላይ ተፈናቃዮች ነበሩ። እንግዲህ እነዚህን ተፈናቃዮች ለመደገፍና ለማቋቋም በክልሉ ከፍተኛ አመራሮች የሚመራ አብይ ኮሚቴ ተቋቁሟል። ቴክኒካል ኮሚቴውን ደግሞ በቴክኒክ ኮሚቴ ከሁሉም ተቋማት የተወጣጣ ቴክኒካል ኮሚቴ እንዲመራው ተደርጎ እዛው ቦታው ድረስ ተቀምጦ ያሉ ችግሮችን ለይቶ ምን ያህል ቤቶች እንደተቃጠሉ፣ ምን ያህል ሰው እንደተፈናቀለ፣ ምን ያህል ጉዳት እንደደረሰ ለይቶ ለክቡር ርዕሰ መስተዳድሩ በተገኙበት ሪፖርት አቅርቦ ሪፖርቱ ተገምግሞ የመልሶ ማቋቋም ተግባሩ እየተከናወነ ነው የሚል
የመልሶ ማቋቋም ስራው ከተጀመረ ወዲህ አበረታች እንቅስቃሴዎች ተደርገዋል የሚሉት ኃላፊው አብነት ይጠቅሳሉ።
ወደ 86 ቤቶች ተጠናቀው ሰዎችን የመመለስ ተግባር ተከናውኗል። ሌሎች ተግባራትም በፍጥነት እንዲከናወኑ ስራዎች እየተሰሩ ነው። ለአብነት ብናነሳ ከአደጋ መከላከል ለእንጨት ማስቆረጫ እና ለተለያዩ ስራዎች ለደን ኢንተርፕራይዝ ተሰጥቶት ደን ኢንተርፕራይዝ ለቤቶች መገንቢያ እንጨቶችን ይዞ እያቀረበ እንደሆነ ማሳያ ነው።
ደን ኢንተርፕራይዝ ለሚያከናውነው የመልሶ ማቋቋም ስራ 14 ሚሊዮን ብር መመደቡን ነው የጠቀሱት።
የምግብ አቅርቦቱም ከሞላ ጎደል እየቀረበ ነው። እንግዲህ በፍትሃዊነት ዙሪያ ላይ የተለያዩ ችግሮች ሊኖሩ ይችላሉ። ችግሩን ደግሞ እየተገመገመ አቅጣጫ እየተሰጠበት እየተስተካከለ የሚገኝ ተግባር ነው።
በሁለቱ ዞኖች መካከል በተደረሰው መግባባት ሰላሙን ወደነበረበት መመለስ ቢቻልም በመልሶ ግንባታውና ተረጂዎችን በመድረስ ረገድ ውስንነት አለ የሚሉ ቅሬታዎች መሰማት ከጀመሩ ሰነባብተዋል። አቶ ያሱ ግን የችግሮች መደራረብ በተፈለገው ፍጥነት ስራዎች እንዳይሰሩ ቢያደርግም አሁንም ትኩረት አለመነፈጉን ገልጸዋል።
አንዱን ችግር ሳንሻገር ሌላ ችግር እየመጣ ከችግር ላይ ችግር እየተደራረበ እንጂ ለችግሩ ትኩረት ካለመስጠትና ጉዳዩን ተግባሩን ከማጓተት አይን የሚታይ ጉዳይ አይደለም። እንግዲህ እንደምታውቀው ከ2010 ጀምሮ በግጭት ምክንያት በርካታ ወገኖቻችን ተፈናቅለው ነበረ። እነዚህም ወገኖች ለመደገፍና ለማቋቋም በርካታ ስራዎች እየሰራን ባለንበት ሰዓት ነበር ይህ ግጭት ተከስቶ ወገኖችን ያፈናቀለ። አሁንም ደግሞ በህልውና ዘመቻ ላይ ስላለን በርካታ ተግባራትን ያንም ተግባር ይዘን እያከናወነ ይህንም ተግባር ጉዳይ ትኩረት ሰጠን መስራት ስላለብን እንጂ ጉዳዩ የተተው አይደለም።
በሌላ በኩል ከካሳ ለመፈጸምና ከቀይ መስቀል ክፍያ መቋረጥ ጋር በተያያዘ ቅሬታ አቅራቢዎቹ ለተነሳው ጥያቄ ሲመለሱ፣
እኔ እስከማውቀው ድረስ ግን ለተፈናቃይ የካሳ ክፍያ እስካሁን አልከፈልንም። ተፈናቃይን ለማቋቋም ለግብአት ግዢ የሚውል ለኦሮሚያና ለቤንሻንጉል ለተፈናቀሉ ሰዎች 10,800 ብር ሰጠናል። ለጎንደር በቅማንትና በአማራ ምክንያት ተፈናቅለው ለነበሩ ሰዎች የዘርና የተለያዩ የማዳበሪያ የተለያዩ አቅርቦቶችን ነው ስናቀርብ የነበረ። ቀይ መስቀልም እንግዲህ እኔ የካሳ ክፍያ በምን አግባብ ይሰጣል?
በየወሩ ለስድስት ወራት ገንዘብ ድጋፍ ጀምሮላቸው ከሁለት ወር በኋላ መቋረጡን ነው የገለጹት ተፈናቃዮች።
ሊሆን ይችላል፣ እኔ ይህም ሊሆን እውቅና የለኝም ብዬ ነው።
ጉዳዩ ይመለከታቸዋል የተባሉትን አካላት ለማግኘት ጥረት እያደረግን ሲሆን እንዳገኘናቸው አስተያየታቸውን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት እየተላለፈላችሁ የሚገኘውን የአርብ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሁን ደግሞ በተከታዩ ዘገባ ወደ ትግራይ ክልል እንወስዳችኋለን። በኢትዮጵያ ትግራይ ክልል ከኤርትራ ጋር በሚዋሰነው ምስራቃዊ ክፍል የጉሎ መከዳ ወረዳ አርሶ አደሮች ወደ እርሻ ስራ መመለሳቸው እንዳስደሰታቸው ገለጹ። በጦርነቱ ምክንያት በአካባቢው ረሃብ መከሰቱንም ገልጸዋል። ማሳቸውን እንዳያርሱ ተከልክለው እንደነበር የሚናገሩት እነዚህ አስተያየት ሰጪዎች በአሁኑ ጊዜ ግን አንጻራዊ ሰላም ሰፍኖ የግብርና ስራቸውን እያከናወኑ መሆኑን ተናግረዋል። ቀጣይ ምኞቴ ችግራችንን ተቀራርበን እንድንፈታ፣ ወንድማማች እንድንሆን፣ አካባቢያችን እንዲገነባና ንብረታችን እንዲመለስልን እንፈልጋለን ያሉም አሉ። መቀሌ የሚገኘው ዘጋቢያችን ወደ አካባቢው ሄዶ ያነጋገራቸው አርሶ አደሮች አስተያየትን አካቶ ተከታዩን ዘገባ አድርሶናል።
የትግራይ ክልል ምስራቃዊ ዞን ጉሎ መከዳ ወረዳ በኤርትራ ሰራዊት ስር ለስምንት ወራት መቆየቱ ያነጋገርኳቸው የወረዳው ነዋሪዎች ይገልጻሉ። በአሁኑ ጊዜም የወረዳው አካል የሆነው የዛላንበሳ ከተማ ጨምሮ የተለያዩ ቀበሌዎች በኤርትራ ሰራዊት ስር እንዳሉ ነው የተናገሩት። በወረዳው የሸዊት ለምለም ቀበሌ ነዋሪ የሆኑት አርሶ አደር ከሰተ ደስታ አካባቢያቸው በኤርትራ ኃይሎች ስር በነበረበት ወቅት መሬታቸው እንዳያርሱ ተከልክለው እንደነበር ይናገራሉ።
አፍቲ ዝሓለፈ ዘጋጥመና ዝነበረ እንቅፋት ግን ብሸንኪ ሳዕብያ ከይትሓርሱ ንሕናና
ባለፈው ያጋጥመን የነበረው እንቅፋት ሻዕብያ እንዳታርሱ እኛንን የምናስተዳድራችሁ ወያንን አጥፍተናታል እያሉ ማረስ ይከለክሉን ነበር። ወያኔ ግን በኃይል መጥቶ መሬት ነጻ ካወጣ በኋላ መሬታችን አርሰን ይኸው ለምልሟል። የምታየው ማሽላ ዘርተናል፣ ሌላም ስንዴ ዘርተናል። ይህንን እንዳንዘራ ግን ጠላት እያደናቀፈን ቆይቷል። የዝናብ ሁኔታ ዘግይቶ ነው የጀመረው፣ ቢሆንም በአሁኑ ጊዜ ደህና ነው ነው ያሉት። ተቋማት እንደወደሙ የሚናገሩት አርሶ አደሩ የሰላማዊ ዜጎች ሀብትም በመዘረፉ በአሁኑ ጊዜ በአካባቢው ረሃብ ተከስቷል ብለዋል።
ጥሜት በጣም ከቢድ ጥሜትኛና ጥሜት በጣም
ረሃብ በከፍተኛ ደረጃ አለ። ባለፈው ጊዜ በብልጽግና ይሁን በሻዕቢያ ትልቅ ጭቆና ሲደርስብን ነበር። እላችን ዘርፎታል፣ ገለባችንም አቃጥለውታል፣ እንዲሁም የቤታችን ቆርቆሮ ወስዶ ንብረታችንም ተዘርፏል። የቀረ ነገር የለም። ሁሉም የመንግስት ተቋማት፣ ይህ የምታየው ካምፕ ሁሉ፣ ሁሉም ነገር ወስደውታል። ከቤታችን ወጥተን ውሃም እንዳናመጣ ተከልክለን ነበር። የውሃ ቧንቧችንም ተሰብሮ ሳይጠገን ቆይቷል። አሁን በወያኔ ተጠግኗል ነው ያሉት። ወይዘሮ ማህሌት አረጋ እየተባሉ በወረዳው የሐዲስ ተስፋ ቀበሌ ነዋሪ በበኩላቸው በአሁኑ ጊዜ ያለውን ችግር ተወግዶ ዘላቂ ሰላም እንዲወርድ ነው የምመኘው ይላሉ።
ጣዕሚ ሽግር ነይሩ ኦፍቲ ዝሓለፋ ወርሒታት ጸገማት ነይሩ ብዙሕ ብጥሜት ድኡ ብገለ ድኡ ጸገም ነይሩ።
ባለፉት ወራቶች በጣም ችግር ውስጥ ነበርን። በረሃብና በሌሎች ነገሮች ተቸግረናል። አሁን ደግሞ የተዘራው እህላችን በእኛ መንደር በዘነበው በረድ ተጠቅቷል። ሌላው ችግር ደግሞ ሁሉም ጋ ነው ያለው። የጤና ተቋማት ነበረን ወስደውታል። ሁሉም ተቋማት የባለ ሀብት ይሁን የህዝብ ሁሉ ንብረት ወስደዋል። በተለይ ከዝባን ሑፃ እስከ ዛላምበሳ ያለው ሁሉንም ነው የወሰዱት። የሌላው አካባቢ እንኳን አላውቅም። በአሁኑ ጊዜ እናቶች ለወሊድ አገልግሎት ሰው ተሸክሞ ወደ አድግራት ነው የሚወስዳቸው። ቀጣይ ምኞቴ ችግራችን ተቀራርበን እንድንፈታ ወንድማማች እንድንሆን ነው። አካባቢያችን እንዲገነባ ንብረታችንም እንዲመለስልን ነው የምንፈልገው ነው ያሉት። ቄስ ገብረስላሴ ወልደ ማርያም የተባሉ የአካባቢው ነዋሪ በበኩላቸው ማሳቸው ስንዴ እንደዘሩት በመግለጽ ለልጆቻቸውን የሚሆን ቀለብ እንደሚያገኙ ያላቸውን ተስፋ ገልጸዋል። በአሁኑ ጊዜ በአካባቢው ከባድ ረሃብ አለ ብለው ይህ ችግር እንዲፈታ ደግሞ ዓለም አቀፍ ተቋማት ያግዙን ሲሉ ነው የተማጸኑት።
ሰላም በኾነልና ደስታ በኾነልና ሕረት ሓረስታይ ገነጋዳይ መንግስቱ ግን ቀሲኑ
ሰላም እንዲሆንልን ደስታ እንዲሆንልን አርሶ አደሩ የሚያርስበት ነጋዴውም የሚነግድበት መንግስትም ተረጋግቶ እኛም ተረጋግተን የምንኖርበት ነው ምኞቴ። ይህ በጣም ነው የምንሻው። አንዲት ነገር ግን ሻዕቢያ ነው ስጋታችን ነው ያሉት። በትግራይ ክልል ከ6.8 ሚሊዮን ህዝብ በላይ አስቸኳይ የእርዳታ ምግብ እንደሚያስፈልገው ነው የክልሉ መንግስት እየገለጸ የሚገኘው። ለዚህ የሚሆን የምግብ እርዳታ እንዳይገባ ደግሞ የፌዴራል መንግስት እየከለከለ ነው በማለት ይከሳል። የፌዴራሉ መንግስት በበኩሉ ወደ ትግራይ ክልል የምግብ እርዳታ እያስገባ መሆኑን፣ በተቃራኒው ደግሞ ወደ ክልሉ የሚገቡ የእርዳታ እህል የጫኑ መኪኖች እያደናቀፈ ያለው ውጊያዎች በመክፈት ህወሓት ነው በማለት ይከሳል። ለአሜሪካ ድምጽ ሙልጌታ አጽባህ ዓለም።
በተከታዩ ዘገባችን ወደ አዋሳ ክልል ሄደን የኮቪድ-19 ሁኔታን እንቃኛለን። በሲዳማ ክልል ዴልታ በተሰኘው በሶስተኛ ማዕበል የኮቪድ-19 ወረርሽኝ አይነት እስካሁን 1000 ሰው መያዙን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። የጤና ባለሙያዎች ስርጭቱ በአስከፊ ደረጃ ላይ መድረሱን ጠቁመው የህብረተሰቡ መዘናጋት ደግሞ አሳሳቢ መሆኑን ተናግረዋል። በክልሉ ከሚመረመሩት 100 ሰዎች ውስጥ 25ቱ በዚሁ አይነት ኮቪድ እየተያዙ እንደሆነም አስረድተዋል። ቪኦኤ ያነጋገራቸው የሐዋሳ ከተማ ነዋሪዎች ህብረተሰቡ ከኮቪድ-19 ክስተት በፊት የነበረውን አይነት መደበኛ ኑሮ እየመራ እንደሆነ እና ከፍተኛ መዘናጋት መኖሩን አረጋግጠው ስጋታቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው።
የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ አዲሱ አይነት የኮቪድ-19 ወረርሽኝ ዴልታ ዝርያ በክልሉ በአሳሳቢ ሁኔታ እየተሰራጨ መሆኑን ተናግሯል።
በተለይም በጽኑ ሕክምና አገልግሎት ፈልገው ወደ ሆስፒታል የሚመጡና በዛ ደረጃ የሞት ምጣኔም ካየን ለሁለት ወራት መሀል ላይ ጋብ ብሎ ነው የነበረው። አሁን ደግሞ ብዙ ሰዎች በተለይ ከሶስት ሳምንት ወዲህ ከ13 ሰዎች ያላነሱ ህይወታቸውን አጥተዋል በዚህ ህመም። በተጨማሪም ከ1000 በላይ የሚሆኑ ሰዎች በዚህ በዴልታ ቫይረስ በሚባለው ተይዞ ተገኝቷል ነው። አሁንም በሆስፒታል በተለይም በከባድ ህመም ታሞ ያሉ ከ14 ሰዎች ያላነሱ በማሽን ደረጃ ላይ አሉ። እነዚህ መረጃዎች ስናይ አሁን የቫይረሱ ስርጭትም አስጊነትም በዛ ደረጃ መጨመሩን ማየት ይቻላል።
ህብረተሰቡ የተዘናጋ በመሆኑም የማንቃትና የመከላከል ስራ እየተከናወነ መሆኑም ጠቁመዋል። በክልሉ የክትባት አቅርቦት ቢኖርም ህብረተሰቡ ለመከተብ ያለው ተነሳሽነት አነስተኛ መሆኑን ተናግሯል።
ብዙ ሰዎች እንደተበቀነው የወሰሩ አይደለም በተለይም መጀመሪያ አስትራዘኔካ የሚባል ክትባት አይነት ነበር በዚህ አይነት ጥሩ አፈጻጸም ለክልል አገርም የተሻለ ውጤት ማስገዘብ ይችላል ነበር አሁን ደግሞ የተለያየ አይነት ክትባት አይነቶች ስላሉ እነዛ ደግሞ ወደ ሀገሪቱ እንደገቡ እየተሰጠ ስለሆነ አንዱ የመጣውን ያዳረስን ነው የምንቀጥለው
ራሳቸውን ከኮቪድ ወረርሽኝ ለመከላከል ያፍና ያፍንጫ መሸፈኛ ጭንብል ማድረጋቸውን የሚናገሩት የከተማው ነዋሪ አቶ ላቀ ዘገየ አብዛኛው ህዝብ ዝንጉ መሆኑን ማስተዋላቸው ይናገራሉ
እኔ በበኩሌ ስቦታም ስገባም አድርጋለሁ የታዘዘውን ማክሰን በሚገባ አድርጋለሁ ራሴን ጠብቃለሁ ልጆቼም አሉኝ ልጆቼም እንዲጠብቁ እንዳያድርጉ መክራቸዋለሁ እና ብዙም ወደ ውጭ ለማህነድና ከሰዎች ጋርም ብዙ ሰው ጋር ግን ስራ ሌለን በጣም ጥንቃቄ እናደርጋለን ህብረተሰቡ ደግሞ ያዝለቀቅ ነው አልፎ ያደርጋል ወይ ትንሽ ቆይቶ ደግሞ ይተዋል ያዝለቀቅ ያደርጋል ይተዋል በብዛት ደግሞ መዘናጋቱ አለ አለማድረጉ አለ እና ለራሱ ህይወት ነው መቼስ ብዙ መመሪያ የሚሰጠው ያን መመሪያ ተከትሎ በትክክል ተግባራዊ በማድረግ በጣም አነስተኛ ነው ፍላጎቱ
ከኤሌክሶ ቤት ሲመለሱ ፒያሳ አካባቢ ያገኘዋቸው አቶ ሳይው ጋም የወረርሽኙ መከላከያ ዘዴዎች በሚገባ እንደማይተገበሩ ትዝብታቸው ይናገራሉ ቫይረሱ በማህበራዊ ኑሮና ኢኮኖሚያዊ እንቅስቃሴ ላይ ያሳደረው ጉዳትም ከፍተኛ መሆኑን ይገልጻሉ
በአጠቃላይ ሰው ምንም ማክስ እንደልቡ አድርጎ አይሄድም ዝም ብሎ መከላከል ነው አሁን ያው ለቅሶ እንዳይሆ ሁሉም ግር ብሎ ነው የሚሄደው እና መንግስት የሚለውን ሰዎች ብዙን ጊዜ ተንቀበሉ አልቻሉ
ህዝቡ የሚዘናጋው ከምን የተነሳ ይመስሉታል
እንግዲህ ካለማውቅ ይመስለኛል እኔ እንግዲህ እርግጥ በሽታው በእያንዳንዱ ቤት እስኪገባ ይጠብቅ እንደሆነ አላቅም እኔ እና በርግጥ እኔ አሁን ለምሳሌ ሱቅ ትንሽ ይወክሳልኝ ማክሴን አረጋለሁ እና ሰዎቹ መቼም ገመድ አድርጌ ሳቁም በርቀት ነው እና አስተናግደው ዶንም ሰው ብዙ ግንዛቤ የለውም ብዬ ነው የምገምተው እና መንግስት በዚህ ላይ ትልቅ ስራ መስራት አለበት
ያዋሳ ከተማ ነዋሪ የሆኑት ነገር ግን ለስራ ከከተማው ውጥቼ ነበር ያሉት አቶ ኤልያስ ቫይረሱ ኢትዮጵያ ውስጥ ሲገባ የነበረው አይነት ትኩረት ቢሰጠው ጉዳቱን መቀነስ ይቻላል ብሎ ያምናሉ
መዘናጋት አለ ይሄ መዘናጋት በዚህ ከቀጠለ በህይወትም ሆነ በአገሪቷ ኢኮኖሚ ላይ ከፍተኛ ጽኖ እንደሚያሳድር ይታየኛል ስለዚህ በዚህ ዙሪያ በአጠቃላይ ማስቀመጥ ሆነጥም እንደነው የግንዛቤ ትምህርት በጣም እንደሚያስፈልግ በዚህ አጋጣሚ ላሳስብ
የያኔት ሆስፒታል ባለቤት ዶክተር ግርማ ባቢ ለቪኦኤ የቫይረሱ ስርጭት አስከፊ ደረጃ ላይ መድረሱን ተናግሯል ህብረተሰቡ ከየተኛውም ጊዜ በላይ መዘናጋቱን ዶክተር ግርማ ገልጧል
አሁን ደግሞ ያለው ይሄ ዴልታ ቫሪያንት የሚባለው ነው በጣም አደገኛ የሚባለው እስካሁን ከተከሰቱት ማለት ነው በእኛ ሀገር ካለፈው አንድ ወር ተኩል ጀምሮ ተቃላይ ስርጭቱ እየጨመረ ነው ያለው በየቀኑ ሞት እያስመዘገበ ነው ያለው ፖዚቲቪቲ ሬት ምንለው ደግሞ በክልላችን አሁን ወደ 25 ደርሷል ከመቶ ሰው ከሚመረመረው 25ቱ በሽታው ይገኝበታል ማለት ነው እንደ ሀገር አቀፍ ከመቶ ሰው 17 ሰው ላይ በሽታው የተገኘ ነው በሌላ ጽንፍ ግን ማህበረሰብ በጣም መዘናጋት ነው የምናየው ሰዎች ይሰበሰባሉ ሰላማዊ ሰልፍ ያደርጋሉ ማስክ አይጠቀሙም እጅ ሳኒታይዘር መጠቀም እጅ መታጠብ እየተረሳ ነው ያለው አካላዊ መራራቅ እየተገበረ አይደለም በጣም ከባዱ ፈተና ከመቼውም ጊዜ በላይ አሁን ነው ብለን ነው የምንፈራው
የገመጦ ጤና ጣቢያ ነርስ ወይዘሪት ምህረት ዲቃ ያለፈው ጊዜ አስቸጋሪና ከባድ መሆኑን ህብረተሰቡ መገንዘብ እንዳለበት አሳስባለች የመጀመሪያው በኮሮና ቫይረስ የተያዘ ሰው በሐዋሳ ከተማ ከተሰማበት ከግንቦት 1 2012 ዓ.ም ተመረተ ጀምሮ እስካሁን በሱዳማ ክልል 9184 ሰዎች በቫይረሱ የተያዙ ሲሆን 186 ሰዎች ደግሞ በበሽታው ህይወታቸው አልፏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ለምሽቱ ወደ ያዝነው የመጨረሻ ዘገባችን እናልፋለን። የግዛት አስተዳዳሪዎችን ጨምሮ የተበራከቱ የመጡ ሪፐብሊካን ፕሬዚዳንት ጆ ባይደን ያቀዱትን ሰራተኞችና የፌዴራሉ መንግስት ተቀጣሪዎች የኮቪድ-19 ክትባት እንዲወስዱ የሚያስገድድ መጠነ ሰፊ እርምጃ ለማስቆም የህግ ጫና ለመጨመር ቃል ገብተዋል። የፓትሲዩ ዲያስኮራ ዘገባ ነው፣ ሀብታሙ ስዩም ያቀርበዋል።
የኮሮና ክትባት የወሲብ ድክመትን ያመጣል የሚለው የታዋቂዋ የአሜሪካ ራፐር ኒኪ ሚናጅ የትዊተር መልእክትን የመሰሉ ሐሰተኛ መረጃዎች፣ እንዲሁም የፕሬዚደንት ባይደንን የክትባት ግዳጅ የሚቃወሙ ሪፐብሊካን ግዛት አስተዳዳሪዎች፣ እነዚህ የባይደን አስተዳደር ተጨማሪ የአሜሪካውያን እንዲከተቡ ለማድረግ በሚጥርበት በአሁኑ ወቅት ከገጠሙ ተግዳሮቶች መካከል የሚካተቱ ናቸው።
I propose requirement for COVID vaccines.
የኮቪድ ክትባት ግዴታዎችን እቅድ አውጥቻለሁ። የዚያ ግዛት አስተዳዳሪ ግን አንባገነናዊ እርምጃ ሲል ጠርቶታል። አምባገነናዊ ይህ እጅግ መጥፎ የፖለቲካ አይነት ነው። ምክንያቱም በግዛቶች ውስጥ የሚኖሩ ዜጎችን በተለይ ደግሞ የህፃናት ህይወት ለአደጋ የሚዳርግ መሆኑ ነው። ልቀበለው አልችልም።
ፕሬዚደንት ባይደን ናቸው። ሐሙስ ዕለት ባይደን ባለፈው ሳምንት ይፋ ያደረጉትን እቅድ የተቃወሙ ሪፐብሊካን የግዛት አስተዳዳሪዎችን ወቅሰዋል። እሳቸው የፌዴራሉ መንግሥት ሠራተኞች፣ የውል ተቀጣሪዎች፣ የጤና ባለሙያዎች እንዲሁም መቶና ከዚያ በላይ ሠራተኞች ያሏቸው የንግድ ድርጅቶች ውስጥ የሚሰሩ ሠራተኞች የመከተብ ግዴታ እንዲጣልባቸው ይሻሉ። ከ12 የሚልቁ ግዛቶች የግዴታ ክትባቱን የሚከለክሉ የክትባት ማስረጃ መጠየቅን ሳይቀር የሚቃወሙ ሕጎችን አውጥተዋል። ሮንዲ ሳንቴዝ የፍሎሪዳ ግዛት አስተዳዳሪ ናቸው።
When you have a president like Biden
ከአሜሪካ ህዝቦች በተጻራሪ ህገ መንግስታዊ ያልሆኑ አዋጆችን የሚያወጣ ባይደንን የመሰለ ፕሬዝዳንት ሲኖር ለህገ መንግስቱ ዘብ የመቆም ኃላፊነት ብሎም የመዋጋት ግዴታ አለብን። በፍሎሪዳ ግዛት ያደረግነው ያለነው ይሄንኑ ነው።
ምንም እንኳን ክትባቱ ነጻና በሁሉም ስፍራ የሚገኝ ቢሆንም እስካሁን ድረስ ሙሉ በሙሉ የተከተቡት አሜሪካውያን 55% የሚሆነውን ህዝብ የሚሸፍኑ ናቸው። አስተዳደሩ የባይደን የክትባት ግዳጅ ይህንን ቁጥር ከፍ ያድርገዋል የሚል ተስፋ ሰንቋል። ይህ እርምጃ 60% በሚሆኑ አሜሪካውያን ዘንድ ድጋፍ አግኝቷል። በህዝብ ድምጽ አሰባሳቢው አውታር አዚየስ ኤፕሶስ ቁጥራ። ክሪስ ጃክሰን የአውታሩ የቁጥራ ሂደት መሪ ናቸው።
That majority support hides very deep part
የአብላጫው ህዝብ ድጋፍ በአውራ ፓርቲዎች መካከል ያለውን የሰፋ ክፍፍል የሚደብቅ ነው። 80% ዲሞክራቶች ግዴታውን ይደግፋሉ። ከ60% በላይ የሆኑ የሁለቱም ፓርቲ አባላት ያልሆኑ የህዝብ ተወካዮችም ይደግፉታል። አዲሱን ግዴታ የሚደግፉ ሪፐብሊካን ግን 30% ብቻ በመሆኑ በአገሪቱ ውስጥ ኮቪድን በሚመለከቱ ጉዳዮች የቀጠለውን ክፍፍል የሚያንጸባርቁ ናቸው።
አድማጮች ዝግጅታችን ተጠናቀቀ። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ።